በጉጉት የሚጠበቀው የዓለም የእግር ኳስ ዋንጫ ውድድር የፊታችን እሁድ በኳታር ይጀምራል። እሱን በተመለከተ በምሽቱ ጥንቅር ይኖረናል። ለምሽቱም አብይ የምናደርገው የምናነሳው ጉዳይ ይሄ ይሆናል። ሌሎች ጥንቅሮችም አሉን፣ እናስተዋውቃችሁ።
መታተርን እንድናይ ትንሽ መከራን ማየት አለብን። ፈልገ ነው ባይሆንም አንድ ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አመናለሁ ነው። ፍሪደም የሚገኘው ግን ማስቡ ሲቆጠብ ነውና
የሰማችሁት የግራፊክስ ጥበብ ባለሙያ የሆነውን እንዲሁም ደግሞ በአለ የስነ ጥበብ ፈለገ ሰላም የስነ ጥበብ ትምህርት ቤት ውስጥ ሁለተኛ ዓመት ተማሪ የሆነውን ወጣት ባለሙያ ማራኪ ግርማን ነው በምሽቱ እንግዳችን አድርገናል። ሌሎች ጥንቅሮችም አሉን። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የአርብ ምሽት ህዳር 9/2015 ዓ.ም ከናቢ መሰናዶ ካውንስላችን ጀምሮ ወደ እናንተ ይደርሳል። የደንገረመው መርሃ ግብሩን እየመራው የሚያስተማረን በቅንብሩ ከመላው የአሜሪካ ድምጽ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ ዋና አዘጋጆችና እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ ተጋብዛለሁ። በመልከት ቋንቋ የሰለጠኑ አስተርጓሚዎች በበቂ ሁኔታ ባለመኖራቸው በባህር ዳር ከተማ የሚገኙ መስማት የተሳናቸው ዜጎች የማህበራዊ አገልግሎቶችን ለማግኘት መቸገራቸውን ገለጹ። በባህር ዳር ከተማ በማህበር ተደራጅተው የሚገኙ መስማት የተሳናቸው ዜጎች ወደ ፍትህ፣ ህክምናና እንዲሁም ደግሞ የትምህርት ጉዳዮችን በየመሳሰሉ ተቋማት ሲሄዱ አስተርጓሚ በማጣት መቸገራቸውን ገልጸዋል። መንግስት በመሰረታዊ አገልግሎት ሰጪ ተቋማት ላይ አስተርጓሚ ያስቀምጥልን ሲሉም ጠይቋል። አስቴር ምስጋናው በዚህ ዙሪያ ዘገባላት።
ከልጅነቷ ጀምሮ መስማት እንደማትችል የምትናገረው ተማሪ ማህሌት ኃይሉ የ12ኛ ክፍል ተማሪ ናት። ማህሌት ከአንደኛ እስከ አራተኛ ክፍል በልዩ ፍላጎት ትምህርት መስጫ ማዕከል ተምራለች። ከአምስተኛ ክፍል በኋላ ግን ትምህርቷን መቀጠል መቸገሯን ትናገራለች። ወላጆቿ በቀጠሩላት አስተርጓሚዎች ትምህርቷን የቀጠለችው ማህሌት ፈተና የሆነባት ግን ወደ ህክምና ተቋማት ስትሄድ መሆኑን ትናገራለች።
ፖሊስ ጣቢያም ፍርድ ቤትም ሲሄድ አስተርጓሚ ባለመኖሩ ምክንያት ሐሳቤን ገልጬ ችግሬን ማስረዳት አልችልም እና አስተርጓሚ ባለመኖሩ ምክንያት በሱ ችግር ይገጥመኛል እና
ማለት መስል ጓደኞቿ ጾታዊ ጥቃት ሲደርስባቸው በፍትህ ተቋማት አስተርጓሚ ባለመኖሩ በደላቸውን የሚረዳ እንደሌለ ትናገራለች።
የሩስ መስማት ተሳናቸው ህፃናት ሴት ልጆችን መስማት አይችሉም በማለት የተለያዩ ወንዶች ጥቃት ያደርሱባቸዋል። ምስጢራችን ይደበቁልናል በማለት
መስማት ለተሳናቸው ህጻናት ሌላው ፈተና ደግሞ ትምህርት የማግኘት እድል ነው የሚሉት በባህር ዳር ከተማ የሚገኘው የአጼ ስርጸ ድንግል አንደኛና ሁለተኛ መለስተኛ ትምህርት ቤት የልዩ ፍላጎትና ድጋፍ መስጫ ማዕከል አስተባባሪ ወይዘሮ ጤና ወርቁ ናቸው።
ከአንደኛ ክፍል እስከ አራተኛ ክፍል መስማት የተሳናቸው ተማሪዎች በልዩ ፍላጎት ዩኒት ምንለዋል፣ እዛ ዩኒት ውስጥ ላይ በሰለጠነ መምህር ልዩ በሆነ ማቴሪያል ለነሱ በሚመች እንደ ፍላጎት እንደ ችሎታቸው አድርገን እስከ አንደኛ እስከ አራተኛ ክፍል ይማራሉ። ከዛ በኋላ ከአንደኛ እስከ አራተኛ መሰረታዊ የሆነ እውቀት ይዘው ከተማሩ በኋላ ከአምስት በኋላ አካቶ ትምህርት ወይም መደበኛው ትምህርት ክፍል ውስጥ ላይ ገብተው ተካቶ ይማራሉ። እዛ በምናካተትበት ጊዜ ግን እዛ ክፍል ውስጥ ያሉ የሚያስተምሩ መምህራን የምልክት ቋንቋ ናቸው። የምልክት ቋንቋ ስለማይችሉ ልጆች ጋር ልጆችን ወስዶ የማስቀመጥ ያክል እንጂ ድጋፍ እየተሰጣቸው መማር ማስተማር እንግዲህ በገለጻ በተግባር በንግግር የሚካሄድ ነገር ነው። ስለዚህ ይህንን ነገር ልጆቹ አያገኙ።
በባህር ዳር ከተማ የሚገኘው የካቲት 23 አንደኛና መለስተኛ ደረጃ ትምህርት ቤት ልዩ ፍላጎት የሚሹ ተማሪዎችን በብዛት ያስተምራል። መስማት የተሳናቸው ተማሪዎች ከአራተኛ ክፍል በኋላ እንደሚያቋርጡ የሚናገሩት ርዕሰ መምህሯ ወይዘሮ የርባለም ናቸው። ልዩ ድጋፍ ቢደረግላቸው ግን ትልቅ ደረጃ መድረስ የሚችሉ ናቸው ብለዋል።
መንግስት የመምህር ብዛትን ጨምሮላቸው ሁሉን የሳብጀክት አይነቶች እንዲማሩና ወደፊት የራሳቸውን ከፍተኛ ደረጃም እንደሚደርሱ ማሳያ ብዙ መምህራን አሉ፣ በዚህ ሁሉ የያዙ አሉ። እነዚህን ይደርሳሉ ተብሎ ታስቦ መንግስት ትኩረት ሰጥቶ ለነሱ ማለት ነው።
የሚያቋርጡ ተማሪዎች
የተወሰኑ አሉ ነው ያ በዚህ በመማር ማስተማሩ ብቻ ሳይሆን የሚያግዛቸው የሚረዳቸው ሲያጡ ወደ ቀን ስራ ሁሉ የሚገቡበት አጋጣሚ አለ ነው የሚሉኝ እነሱ። ስለዚህ የሚያግዛቸው ስለሚያጡ ማለት ነው።
በምልክት ቋንቋ ተምሮ በዚሁ ትምህርት ቤት መምህር የሆነው አለኝ ተዋቸው የችግሩን ስፋት መመልከቱን ይናገራል።
በዚህ ጊዜ በማስተልፈት ጊዜ ብዙ ውጥረትና ፈተናዎች አሳልፈ ኦርጋናይዝ ላይ ተርሰሎ ማለት ይችላል። መስመስናቸው ምንምራንም አጥቶንም አልነበረም። አሁን ተማርቶ እንድትም ነግረቱነቱን ነው እንድምተቀ የመስመስናቸው መግበበቱን እንደሆነ ለራቸው የምልጥ ቋንቋ ነው። ራፊ ምን ቋንቋ ስላላችሁ ደም ቋንቋ እናስተምራችሁ ለምን ቢመቸለ መጠን ደም ይመስመቸው የራታችሁ ባላላችሁ ከፋላላችሁ ቶሎ ፈጥሮ ሊሮጥዋይስም ምክንያቱም ሲወሉ ጀምሩ ምስመትናቸው ስለሆነ እማዊም አባይም ነው ቃል ሰይቱም ምስመትናቸው ስለሆነ መስል ለማስመትንሽ ከብት ላይ መስል ምንም በዘይት።
አማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ምክትል ኮሚሽነር ካሳ አበባው የአካል ጉዳተኞች የስራ ስምሪት መብትን የሚመለከተው መመሪያ 12 ክፍተት እንዳለበት ገልጸው በመሰረታዊ የአገልግሎት ሰጪ ተቋማት ላይ በመልከት ቋንቋ የሰለጠነ አስተርጓሚ ከመቅጠር አኳያ እንዲወጣለት እየሰራን ነው ብለዋል።
ተለያየ አካል ጉዳት አለ አንዱና በግልጽም የሚታወቀው አሁን ያነሳሽው ጉዳይ ነው። የሙሉ በሙሉ መስማት የተሳናቸው እነሱ አለ እነሱ ላይ አሁን የተነሳው እንደተባለው ትልቅ ኢሹ ነው። ለነዚህኞቹ ለአይነ ስውራን ረቂቅ አናባቢ እንደተቀጠረው ሁሉ በተለይ ሰፊ ማህበራዊ አገልግሎት በሚያገኙበት ተቋማት ውስጥ ሪል ችግር አለ እኛም እናቃለን እና ወደፊት ታስቦ መስራት የሚገባበት ነው። አሁን በዚህኛው በወጣው መመሪያችን ላይ ገበርን አልተደረገም። አሁን ቀጣይ በሚወጣው ላይ ግን ሴቶችና ህጻናት ማህበራዊ ጉዳይ ተቋም ጋር እየተነጋገርን ነው። በአዲስ ማዘጋጀት የሚገባን እስካሁን ያልፈታናቸው መመሪያውም ያልፈታቸው የአካል ጉዳተኞች ማስተናገድ ያለብን አንዳንድ በመመሪያ መካተት ያለባቸው ነገሮች አሉ። እሱንን ለማካተት እንግዲህ ወደፊት እናወጣለን ብለን ያዝነው። እስካሁን ባለው ሁኔታ ግን በዚህ ደረጃ አልተቀመጠም። ጉዳዩ ግን ያሳምናል።
የአማራ ክልል ትምህርት ቢሮ በበኩሉ በ10 የመምህራን ማሰልጠኛ ተቋማት የምልክት ቋንቋ የሚሰለጠኑ ባለሙያዎችን በስፋት እያሰለጠነ መሆኑን በቢሮ የልዩ ፍላጎትና ያካቶ ትምህርት ባለሙያ ወይዘሮ ስንታየው ምሩ ገልጸዋል። የአማራ ክልል መስማት የተሳናቸው ማህበር ፕሬዝዳንት አቶ አማራ ያዜ እንዳሉት በአማራ ክልል 8000 ያህል መስማት የተሳናቸው ወገኖች አሉ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። ማራኪ ግርማ በአዲስ አበባ ዩኒቨርሲቲ አለ ፈለገ ሰላም የስነ ጥበብ ትምህርት ቤት የሁለተኛ ዓመት ተማሪ ነው። ማራኪ በግራፊክስ ጥበብ ስራዎቹ ለየት ያሉ ባህላዊና በቀለም ያሸበረቁ ስራዎችን በመስራት የራሱን ልዩ ቀለም ይዞ በመውጣት ላይ ያለ ታዳጊ ነው። በምሽቱም እንግዳ አድርገናል። በቀጥታ ወደ እሱ ነው የምናልፈው። ራሱን ከሚያስተዋውቅበት ቆይታችን ይጀምራል።
ስሜ ማራኪ ግርማ ይባላል። ለምሳራው ዲጂታል አርቲስት እና ትራዲሽናል ፔንቲንግ ላይ ነው የምሰራው። ካረንትሊ አዲስ አበባ ዩኒቨርሲቲ እየተማርኩ ነው። ፋይናል ፕሪንት ሜኪንግ እየተማርኩ ነው። አለል በሌላ ስሙ ፔንቲንግ ማለት እንደ ፔንቲንግ ሆኖ ግን የሚለየው ብዙ አይነት ሚዲየሞች ተጠቅሞ አርት ክሬት ማድረግ እንትን አርት ፎርም ኦፍ አርት ነው።
እንዴት ወደ ስዕል ጥበብ ወይም ደግሞ ወደ ግራፊክስ እንዴት ልትመጣ ቻልክ?
ከልጅነት ጀምሮ እኔ ጎረቤቶቼ ሰዓሊዎች ነበሩ። እዛው አለል የተመረቁና ከልጅነት የነሱ እንትን አደረብኝ እና ከልጅነት ጀምሮ ያው እንደማንኛውም ለመስቀልም ሆነ እንዲሁ ለቤተሰብ ምናምን ስል ነበር። ከዛ ያው ኢትዮጵያ ውስጥ ትራዲሽናል ወይም ይሄ ባህላዊ ፔንቲንግ በቀለም መሳል አክሰሰሪ ምናምን ስለማይመች ሀሳቦችን ለመግለጽ ዲጂታል ፎርሙን ወይ ዲጂታል አይነቱን የሞከርኩት ሀሳቦችን በዛ መንገድ መግለጽ ጀመርኩ። እዛ ነው ወደ ዲጂታል የገባሁት።
አብዛኞቹ ስራዎች እንግዲህ በጣም ቀለም የበዛባቸው ከባህላዊ የኢትዮጵያ ስነ ልቦና ወይም ደግሞ ከመንፈሳዊ ነገር ጋር የተያያዘ ነገር ያላቸው በመታየት ብቻ ተለይተው ይሄ የሱ ስራ ነው የሚል አይነት ቅርጽ ይዘው የሚወጡ ናቸውና ለየት ብለህ መውጣት ችለሃል። ታይቶ ይሄ ኢየሱስ ማን ለማለት በሚቀል አይነት ዘይቤ ይፈጥራልና እንዴት ነው ወደዚህ አይነት ያሳሳል ወይ የነፍስ እና የቀለም መረጣ ይገባው?
ጥሩ ጥያቄ ነው። ያው እንደማንኛውም ሰው መጀመሪያ ወደ አርት ፎርም ሲገባ ብሎታውን ለመቻልና ሐሳብ ለመግለጽ ነው። ከዛ ቀስ በቀስ የአይነት የራስ አይነት አይዲንቲቲ ይሉታል ፈረንጆች፣ ማንነት የሰለ ማንነት የጥበብ ማንነትን ለማግኘት ታይም ፈጅቷል። የሆነ ከሚመቸኝ አይነት ነገር እኔ ከሚሰበኝ አይነት ነገር በብዙ አመት ተመጣጥ ነገር ነው። እና ያው ኢትዮጵያም ካልቸር በጣም እንደሚታወቀው በጣም ኃይለኛ ደማቅ ከለሮች እና በቴክኒካል እንትኑ ደግሞ ፕራይመሪ ይሄ ጠንከር ያሉ ደማቅ ከለሮችን ይጠቀማልና በመንፈሳዊም አቦርቶዶክስ ተዋዶ አሳሳል በክርስቲያኖች ላይ በተከነቶች ላይ የሚታየው ስል ጋባጅ ነው ላይንና ያው የሀገርም ኢንፍሉዌንስ የሀገርም ነገር እንትን ብሎብኝ ነው ወደዛ የገባውበት ነገርና ያው በክርስትናም ኦርቶዶክስ ስፔሲፊክሊ ለተወጪ ስለ ነበሩ ያው በዛ ስላደኩ ያንንም ለመስራት ይገፋፋኝ ነበር። በጣም መንፈሳዊ ሳይድ ይገፋፋኝ ነበር ሐሳቦችን ከዛ ሐሳብ ለመውሰድ ማለት ነው።
አንተ ስራዎችን ማቅረብ ከጀመርክ ምን ያህል ጊዜ ሆነ? ስኬት ናቸው ምትላቸው ነገሮች ምንድናቸው?
ስራዬን ያው ማቅረብ የጀመርኩት አሁን ሶሻል ሚዲያ ማለት ወይ ኢንስታግራም ወይ ፌስቡክ ፈኔ ከከፈትኳቸው ቀኖች ጀምሮ ነው። ኤግዛክት ትክክለኛ ቁጥሩን ባላቆም ከ5 አመት በፊት 6 አመት አካባቢ ላይ ነው ለህብረተሰብ ማቅረብ የጀመርኩትና የነበረኝም አማራጭ በሱ በሶሻል ሚዲያው በኩል ነበርና በዛ ዙሪያ ላይ ነበር ያቀረብኩ የነበርኩትና ጥቂት ጊዜ ማስበው ነገር መጀመሪያ ሁሌ ማርቴ ላይ እውነት አዘል ቢሆን ብዬ ማስባቸው ነገሮች ናቸው መሳል እንፈልገው ወይ መግለጽ እንፈልገውና እውነት መስሎ ካልታየኝ ካላመንኩበት ሐሳቡ ላይ የመሳልን እኔ ብዙ አይደለምና ያው በስል ዙሪያ ላይ እያደኩ ስመጣ ይሄንን አስተሳሰብ በማዳበሬ ለኔ አንድ ስኬት ነው ያስባለሁ። እንደዚህ አይነት አርቲስቶች በመገኘት ነው ማለት ነው። ሁለተኛ ነገር ደግሞ ብዙ አይነት ሰዎች ለዚህ የሰራውላችሁ ሰዎች ቡከዘራውን በጣም ማከብረው ዲያቆን ሄኖክ ባለ ሰባኪ አለ ኦር ፒቸር ለሱ ቡከዘር ሰርቼለታለሁና በጣም ትልቅ ስኬት የምለው ጊዜ ነው ከብዙ እንትኖቼ ማለት ነው። እና
ስዕልህን ለሚያይ ሰው ደግሞ አርቲፊሻል ኢንተለጀንስ ወይም ኤአይ ተብሎ የሚሳሉት ስዕሎች ጋር የመመሳሰል ነገር አለው። እሱን ጥበብ እንዴት ነው ሞክረኸዋል ወይም ከዛ ጋር የማቀናጀት ሀሳብ አለ? እንዴት ታየዋለህ? እስቲ እሱን ነገር ንገረኝ።
ይህን ጥያቄ ከዚህ በፊትም የቅርብ ጓደኛዬ ጠይቃኝ ነበርና ሞክሬ አውቃለሁ። ኤአይ በጣም ኃይለኛ እና ጠቃሚም እንደሆነ ተረድቻለሁ። እናም እንደዛም ሆኖ ምንም ኃይለኛ የሆነ ነገር ጉዳት ይኖረዋል ብዬ አስባለሁ። እንደምንም ኃይለኛ ነገር ፈጠርሁልኝ ጉዳት ይኖረዋል ብዬ እንትንላለሁ። እና በዛ ዙሪያ እንዲሁም አንድ ስራ ሰርቼ ነበር እና ኤአይ ላይ ያተኮረ ነገር ማለት ነው። እና ጠቃሚ መሳሪያ እንደመሆኑ ጉዳቱንም ማሰብ አለብን ብዬ አስባለሁ። እስከ መጨረሻው ይቅር አልልም፣ ግን ስንጠቀመው እኛ እንዳይጠቀመን ማሰብ አለብን ብዬ አስባለሁ። አሁን ቴክኖሎጂ ከተባለ እኛንም የሆነ እስከ መጠቀም እየደረሰ ነው አሁን ባለንበት ጊዜ ላይ። እና ያው ሁለት አይነት ሀሳብ ነው ያለኝ በዚህ ዙሪያ። እና አሁን ዲፕ ፌክ የሚባል አለ፣ የአይ ፎርም ኦፍ አርት ሆኖ በጣም ሂስትሪ ሊያበላሽ የሚችል አይነት የሆነ ነገር ሀብትን አድርጎ ከብዙ አመት በኋላ ብዙ አይነት የእሱ ቪዲዮዎች ቢኖሩ ሰዎች እንዳይረዱት የማድረግ ሚስሊድ ሊያደርግ ይችላል ሂስትሪን። እና በዛ ዙሪያ በጣም ኮሸስ መሆን አለብን ኦር ማሰብ አለብን ከመስራታችን በፊት ብዬ አስባለሁ።
ጥቂት አንድ ሁለት ካየኋቸው ስራዎች እንደሞ አንስ ቼል ጠይቅ። ለምሳሌ እርሃብን አስተምራችኋለሁ የሚል አንድ ተጻለጅ ያለበት የሞተች ንብ ያለችበት ግን ደግሞ ከንብ ቀፎ ውስጥ ማር የሚፈስበት ልጅ ሰርተሃል። ምንድን ነው እዚህ ስዕል መልእክቱ? ሀሳቡ ምን ነበረ?
ይህ መልእክቱ እኛ ልጆቻችን ዝልጅ ቤተሰቦቻችን ወይም እኛም ቤተሰብ ስንሆን ስንፍናን የማስተማር ነገር አለ ብዬ አስባለሁ። እና ስንፍናን እንዳይማሩ ማሩ ማለት ጣፋጭ ነገር ነው ሀሳቡ የሚጣፍጥ ነገር እና ሲጣፍጥ የሆነ ነገር የመምረሩ ነገር አለ እና ከአንድን ነገር ከመምረሩ በፊት ማሳየት ረሃብን ማሳየት አለብን። የሆነ አንድን ነገር መጣፈጥን እንድናመሰግንም ይጠቅማቸዋል ተብሎ የሚደረግ ነገር
ኦር ለኛ የሚደረግ ነገር ያው እኛም ልጅ እንደመሆናችን የሚደረግ ነገር ሊጎዳ ይችላል ብሎ መታሰብ አለበትና ሳህኑ መሰገሩ የሚያሳየው ልጆች ታታሪነት እኛ ሰዎች ስንማር እንሰንፋለን ከሆነ ሰዓት በኋላና መታተርን እንድናይ ትንሽ መከራን ማየት አለብን ፈልገ ነው ባይሆንም አንድ ነገር ራሳችንን መቆጠብ ሊሚትድ ፍሪደም ላይ አመናለን ፍሪደም የሚገኘው ይማስቡ ሲቆጠብ ነውና ልጆቻችንን እናሳድግ በመግብ አቋያ ራሱ ልጆች በጣም አሁን ይጃገሩም ሲታይ ውፍረት ብዙ አይነት በሽታ ያጠቃቸዋልና ሊትራሊ ራሱ ከተወሰደ ነገሩ ልጆች ይጎዳሉ ፓረንታቸው ከቤተሰቦቻቸው ከሚያሳዩአቸው ነገርና ከዛ አቋያ ነው ተመስርቼ ይሳሉ እዛ ስለ ላይ ንብ አለችና ታየው አለበገርነት ፍራታታሪነት ነው የምታሳየው ሲምቦሏ ማለት ነው። ወይ ማለት ስንፍና እያጠቃን ነው አይነት ነገር ነውና እንደነብን ጠንከር ንብን አንግደላት አይነት ነገር ነው አሳው።
እሺ ስራዎችህን እንግዲህ በቀጣይ እንደምን አይነት መልኩ ነው ሰዎች እንዲያገኙአቸው ለማድረግ ያሰብከው? ምን ታስባለህ? ህልምህ ምንድነው?
አውጪ ከዚህ በኋላ አንድ ያዘጋጀው ያሰብኩ አንድ ሶሎ ኤግዚቢሽን ወይ የግል ኤግዚቢሽን ለማዘጋጀት አስቤያለሁ እና እንዳሁኑ ዲጂታል ብቻ አይደለም የሆነው ማህበረ ገጽ ላይ እንዳለው ዲጂታል ብቻ ሳይሆን ሰዎች ፊዚካሊ መጥተው ትራዲሽናል ሆነ በኦይል ቀለም የሚሰራ ኢንስታሌሽን የሚባል አይነት አለ 3D ሆኖ ሰዎች ራሳቸው ገብተው ኢንተራክት የሚያደርጉበት አይነት ፎርም ኦፍ አርት ነውና እንደዛ ለመምጣት አስቤያለሁና ማስተላለፍ ፈልገው በአርት ዙሪያ የኔ አርት እንዲያስተላልፍ ፈልገው እውነትን ነው ዙሪያ ላይ ነው ስራዎችን ያጠነጥኑ ሞክረው።
እሺ እሺ ቴንክ ዩ በጣም ማራኪ
ቴንክ ዩ።
የዓለም ዋንጫ 2022 እንግዲህ የመጪው የፊታችን እሁድ ይጀምራል። የዘንድሮ የ2022 የዓለም ዋንጫ አዘጋጅ ሆነችው ካታር በመቶ ሺዎች የሚቆጠሩ የዓለም ዋንጫ እንግዶችን መቀበሏን ጀምራለች። በዓለም ዙሪያ በስፖርት አፍቃሪያን ዘንድ በጉጉት የሚጠበቀው ይሄ የዓለም ዋንጫን በተመለከተ የተለያዩ መረጃዎችን ያቀብለን ዘንድ ሀብታሙ ስዩም ስቱዲዮ ተገኝቷል። ሀብታሙ እንዴት አመሸህ?
እንዴት አመሸሽ ሄደን?
እንኳን እዚህ ተገኘህ በስቱዲዮአችን ውስጥ እንግዳ ሆነን የመጣኸው።
በጣም አመሰግናለሁ እንግዳ ስላደረግሽኝ። በገዛ ቤታችን እንግዳ አድርገሽኝ።
በእርግጥ ከኮቪድ በኋላ ይሄ የመጀመሪያ ጊዜያችን ነው። ከዚህ ቀደም ከኮቪድ በፊት ሰብሰብ ብለን እኔ አንተ ጽዮን ግርማን በመሆን ስቱዲዮ ውስጥ ገብተን መርሃ ግብሮችን መራ ነበረ። አሁን እንግዲህ የኮቪድ ሁኔታዎች እየላሉ ስለመጡ ነው እዚህ ተገናኘነው። በጣም ደስ ብሎኛል። ዛሬ እንግዲህ በመጀመሪያ ስለ ኳታር የዓለም ዋንጫ እናወራውና በመጀመሪያ የኳታር የዘንድሮ የዓለም ዋንጫ እንድታዘጋጅ እንዴት ተመረጠች? የዘንድሮን የዓለም ዋንጫስ ልዩ የሚያደርጉት ነገሮች ምንድናቸው?
አመሰግናለሁ ኤደን። እንደምታውቂው ዓለም አቀፉ የእግር ኳስ ፌዴሬሽን አቅም አለኝ እንደዚህ ያለውን ውድድር ማዘጋጀት አቅም አለኝ የሚሉ ሀገራትን ያወዳድራል። ከአቅማቸው ካየ በኋላ እጣ እንዲወጣ ይደረጋል። በዛ እጣ መሰረት በ2010 የጎርጎሳውያኑ ዘመን ላይ ካታር ይሄንን ጨዋታ ዓለም አቀፍ የስፖርት መድረክ እንድታዘጋጅ ተመርጣለች። በወቅቱ ከዩናይትድ ስቴትስ፣ ጃፓን፣ ደቡብ ኮሪያና አውስትራሊያ ጋር ነበር የተፎካከረችው። በስተመጨረሻ እንግዲህ ይሄንን የማዘጋጀት እድሉን አግኝታ ከፍተኛ ደስታ ተፈጥሮ ነበር በኳታር። በዛ መሰረት ነው ለዚህ ውድድር አዘጋጅነት የተመረጠችው። የዘንድሮው የተለያዩ ነገሮች አሉት። ልዩ ነገሩ የመጀመሪያው በመካከለኛው ምስራቅ ታሪክ ለመጀመሪያ ጊዜ የተደረገ የዓለም ዋንጫ ነው እዛ አካባቢ የተዘጋጀ።
እንደውም ብዙ ጊዜ ሲሳተፉም አይታዩም እዛ አካባቢ ያሉ ሀገራት ዓለም ዋንጫ ላይ ያላቸው ተሳትፎ አነስተኛ ነው።
እንብዛም እንደሆነ ይነገራል። በአዘጋጅነት ደግሞ በዓለም ዋንጫ እንግዲህ አሁን ከ1930 ዓመተ ምህረት ነው የተጀመረው በጎርጎሳውያኑ ዘመን። በ92 ዓመት ውስጥ ለመጀመሪያ ጊዜ ነው መካከለኛው ምስራቅ ቀጠና ይሄንን ጨዋታ ያስተናገደው። ካታር ይሄንን አዘጋጅ መሆኗ የመጀመሪያው ልዩ ነገር ነው። ሁለተኛ በክረምት የሚደረግ የመጀመሪያው የዓለም ዋንጫ ነው። ይሄ የሆነበት ምክንያት ያው ካታር እንደምታውቂያት እጅግ ሙቀታማ ከሚባሉ የዓለማችን ሀገራት መካከል አንዷ ናት። በበጋው ወር እንደዚህ ያለውን ውድድር ማደረግ የማይታሰብ ነው። ምክንያቱም ወበቁ አለ። በወበቅ ደግሞ ስፖርታዊ ክንውኖችን ማከናወን እጅግ ከባድ ስለሆነ በክረምት እንዲደረግ ተደርጓል ማለት ነው። ይሄን እንዲሳካም ደግሞ ካታር ከ ወደ 8 አዳዲስ ስታዲየሞችን አስገንብታለች። ማስገንባት ብቻ ሳይሆን ደግሞ ማቀዝቀዣ የተገጠመላቸው ማቀዝቀዣ ስርዓት እንዲኖራቸው ተደረገ።
ለኳታር ነው እንጂ ክረምትን ለሌላው
ወበቃላ ሆኖም ግን ቢያንስ ጨዋታዎቹ እንዲከናወኑ የሚያደርግ የሙቀት መጠን አለ። ይሄ ነው ሁለተኛው ነገር። ሶስተኛው ለመጀመሪያ ጊዜ በዓለም ዋንጫ ታሪክ ሴቶች በዋና ዳኝነትና በረዳት ዳኝነት የሚሳተፉበት የዓለም ዋንጫ ነው። ይሄንን በተመለከተ ወደ ኋላ ላይ ስለ ሴቶች ተሳትፎ እናወራለን። ስለዚህ ከነዚህ ነገሮች አንጻር ነው ልዩ ሆነው አንድን ጨምር ከተባለ የሩሲያና የዩክሬን ጦርነት አለ። የኮቪድ-19 ዓለም ላይ ፈጠረው ጫና አለ። ከዛ በኋላ የተደረገ የመጀመሪያው የዓለም ዋንጫ መሆኑን ልዩ አድርገዋል።
አው ሩሲያ መታገዷም እንዳለ ሆኖ ማለት ነው። ሌላው እንግዲህ የኳታር ዓለም ዋንጫ ሲነሳ በጣም ውዝግቦች ያልተለዩት እንደሆነም ይነገራል። በተለይ ደግሞ አዘጋጅ ሀገሯ ኳታር ላይ እጅግ ብዙ ትችቶች ተነስተዋልና እስቲ እነዚህ ነገሮች ምንድናቸው? ምንጫቸው ምንድነው? ትንሽ ተቀስተቀስ አድርገን
እንግዲህ ቀደም ብለን እንዳወራ ነው ኳታር ይህንን ውድድር እንድታዘጋጅ ከተመረጠች በኋላ ልዩ የሆኑ ስታዲየሞችን ለማስገንባት ተንቀሳቅሳለች። ወደ 220 ቢሊዮን ዶላር ነው ያወጣችው። 8 አዳዲስ ስታዲየሞችን ያስገነባችው። እነዚህን ስታዲየሞች የገነቡ ሰራተኞች ግን ሰብአዊ መብታቸው የተከበረ አልነበረም፣ የሚያስፈልጋቸው እንክብካቤና ድጋፍ አልተደረገላቸውም በሚል ዓለም አቀፍ የመብት ተሟጋቾች ቅሬታ ሲያቀርቡ ነበር። ከዛ ጋር በተገናኘ ደግሞ ወደ በሺዎች የሚቆጠሩ ሰራተኞች ለሞት ተዳርገዋል። በዚህ ምክንያት ኳታር አወዛጋቢና አጨቃጫቂ ሁኔታ ውስጥ ገብታለች ማለት ነው። ካሳ መክፈል አለባት የሚሉ ጥያቄዎችም አሉ። ከሱ ጋር በተገናኘ የመጀመሪያው ውዝግብ ማለት ነው። ሁለተኛው ደግሞ የኳታር ማህበረሰብ ከሙላ ጎደል ወጋ ጥባቂ የሚባል ህግ ያለበት ሀገር ነው። በሌሎች ሀገር ውስጥ ያሉ እንዲሁ በተለምዶ የሚደረጉ ነገሮች ኳታር ውስጥ ደግሞ በህግ የተገደቡ ናቸው። ሌላውን ተተን አንዱን ብናነሳው መጠጥ ነው። መጠጥ በስቴዲየም ውስጥ ሙሉ በሙሉ ተገድቧል ወይንም ደግሞ መጠጣት ተከልክሏል። የአልኮል መጠጦች ማለት ነው። ሌሎች ቦታዎችም ከባድ ክልክል ስላለ በርካታ ሰው ደግሞ ወደ እነዚህ ውድድሮች መሳተፍ የሚፈልገው የመዝናናት መንፈስን ተከትሎ ነው። ከዛ ጋር በተገናኘ ይሄኛው አወዛጋቢና አጨቃጫቂ ሆኗልና ሁለቱን ነገሮች ማንሳት እንችላለን።
ከቱሪዝም አኳያም ካየ ነው ምናልባት አዋጭ ላይሆን ይችላል። ኳታር እስላማዊ ሀገር ናት። በዛ መሰረት ሐራም ተብሎ የሚበየኑ ብዙ ነገሮች አሉ። የአሳማ ስጋ መብላት ሀገሪቱ ውስጥ እንዲበላ አልፈቀደችም። ከተለያየ የዓለም ክፍል የሚመጡ በተለይ ከአውሮፓ ክፍል የሚመጡ ደግሞ በጣም እለት ከሚመገቡት እንደ ጣሊያን ያሉ ሀገራት እለት ከሚመገቡት ነገር መካከል ነው እና ከቱሪዝም አኳያም ይሄን በራሱ ተግዳሮት የሚደቅና የሚያከራክር ነገር ይሆናል። እስቲ እንግዲህ ደግሞ ወደ ውድድሩ እንለፍና ስንት ሀገራቶች ናቸው ዘንድሮ የሚወዳደሩት? የአሸናፊውስ ሽልማት ምንድን ነው?
ዘንድሮ 32 ሀገራት ናቸው የሚወዳደሩት። ከሞላ ጎደል ሁሉንም አህጉሮች የሚወክሉ ሀገራት ናቸው የሚወዳደሩት። አፍሪካ 5 ሀገራት ይወዳደራሉ። እኛ እንግዲህ የአፍሪካ አህጉር ጉዳይ ስለምንመለከት እንዴ ነው ዘንድሮ ካሜሩን፣ ሴኔጋል፣ ቱኒዚያ፣ ሞሮኮና ጋና ናቸው የሚሳተፉት። አሸናፊው በአጠቃላይ የሽልማቱ መጠን ወደ 420 ሚሊዮን ዶላር አካባቢ ነው። ነገር ግን የሚያሸንፈው ቡድን ወደ 42 ሚሊዮን ዶላር ነው የሚሸለመው። ከዛ በኋላ ደግሞ እንደሚታወቀው ትልቅ ክብር የሚሰጠው ዋንጫ አለ፣ የዓለም ዋንጫ ልዩ ቅርጽ ያለው ሱም ያዝ ደግሞ በዓለም የስፖርት ታሪክ ውስጥ ከፍተኛ ቦታ የሚያሰጥ ስለሆነ ሱም እንደ ሽልማት አለ። ሌሎች በየደረጃዎች የሚሰጡ ለኮከብ ጎላግቢና ተጫዋቾችን የሚሰጡ ሽልማቶች ተዳምረው ዘንድሮ የኳታሩ ውድድር ሞቅ ያለ ሽልማት ያለበት እንደሆነ ነው የሰማነው።
እውነት ነው። ምናልባት ደግሞ የስፖርት ውድድሮችን በዚህ ወቅት የተለመዱ ናቸው። ግን እንደው የራስን ግምት ባንወራረድም የራስን ግምት ልጠይቅ፣ የዘንድሮን የዓለም ዋንጫ ማንም ይወስድ ይመስልሃል?
የኔ ውድድር የኔ ከብቃት ሳይሆን ከምኞት አንጻር ቢሆን ይታይልኝ ይሻለኛል። ባለፉት እንግዲህ አሁን 92ኛ ዓመቱን ይዟል የዓለም ዋንጫ፣ ለ22ኛ ጊዜ ነው የሚደረገው። በዚህ ውስጥ ከሩብ ፍጻሜ የተሻገረ የአፍሪካ ሀገር ወይም ወኪል የለም። ምናልባት ዘንድሮ ላይ እንደምኞቱ ነው ከአፍሪካ ሀገራት መካከል አንዱ ቢያሸንፍ ታሪክን ለመቀየር ያክል መልካም ነው ብዬ አስባለሁ፣ እመኛለሁ። ምናልባት ሴኔጋልም ሴኔጋል ለዚህ ክብር ልትበቃ ትችላለች በያስቡ።
አዎ እሺ፣ እንግዲህ ከመጣቀላችሁ በፊት ሰዓታችንም እየተጠናቀቀ ስለሆነ በዚህ ውድድር ላይ ሴቶች ለየት ያለ ሚና አላቸው ብለናል። ወደ በኋላ ላይ እንመለሳለን ብለ ነበር። ምን አይነት ሚና ነው ያገኙት?
ዘንድሮ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ 6 ሴቶች በዋና ዳኝነትና በረዳት ዳኝነት ያገለግላሉ፣ ውድድሮችን ይመራሉ። እነዚህ ዳኞች ስቴቫኒ ፍራንፖርት ከፈረንሳይ፣ ሳሊማ ሙካሳንጋ ከሩዋንዳና ያሺሚ ያማሻታ ከጃፓን በዋና ዳኝነት ሲያገለግሉ፣ ኒዌዛ ባክ ከብራዚል፣ ካረን ዲያዝ ከሜክሲኮና ካትሪን ነስሬቲ ከዩናይትድ ስቴትስ ረዳት ዳኛ ሆነው በዓለም ዋንጫ ታሪክ ላይ ስማቸውን ያስመዘግባሉ ተብሎ ይጠበቃል። ሄደ
መልካም። እንግዲህ አጠራለ አንድ እስቲ አዝናኝ መረጃ አቀብለና እናጠናቅ።
አዝናኝ ነው ያገኘሁት ነገር፣ በየአመቱ የዓለም ዋንጫ በየአራት አመቱ ሲካሄድ ለውድድሩ የሚቀርቡ ኳሶች ስያሜ ይሰጣቸዋል እና የዘንድሮም ስያሜ ያለው አልራህላ ይሰኛል። የአዲዳስ ተቋም ነው የሰራው ይሄንን ኳስ። ትርጉሙ ደግሞ በአረብኛ ጉዞ፣ ፍኖት፣ መንገድ እንደማለት ነው። ሁለተኛው ነገር ኦፊሻላዊ ሙዚቃ ይዘጋጃል
በየአራት አመቱ።
ምናስታውሳቸው ሙዚቃዎች አሉ ከዚህ በፊት በተደረጉ ውድድሮች።
ሻኪራ፣
አዎ፣ የነ ኬነን፣ የነ አርኬሊ በርካታ የማይረሱ ሙዚቃዎች አሉ። ዘንድሮም እንግዲህ ብዙ ደምቆ አልተሰማ ይሆናል እንጂ ሙዚቃ ተዘጋጅቷል። የሙዚቃው መጠሪያ 2020 ይሰኛል። ተጫዋቾቹ ደግሞ ትሪኒዳድ ካርዶና ከዩናይትድ ስቴትስ፣ ዴቪዶ ከናይጄሪያ እንዲሁም ደግሞ አይሻ የተባለች ደግሞ የካታር ሙዚቀኛ ተሳትፎበታል ማለት ነውና እነዚህ ስነሻ ዘናኝ ነው አግኝቻለሁ።
አዎ ሀብታሙ፣ እንግዲህ በተመለሰህ ትመጣለህ። ይሄ ነገር ስቀጣይ ነው የሚሆነው። በየጊዜው ተመረጃዎችን ታቀብለናል። ዛሬ ግን እዚህ ስቱዲዮ ስለተገኘ እጅግ አብዝቼ አመሰግናለሁ። ተመልካቾቻችን፣ ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። ተመልካቾቻችን የጋቢና ቤ መሰናዶ ይቀጥላል። ስናቀብላችሁ የቆየ ነው የዓለም ዋንጫ የ2022 መረጃዎችን ነበር። በቀጣይም የምንቀጥልበት ይሆናል። አሁን ሙዚቃ ሰምተን እንመለስ። የተከበራችሁ አድማጭ ተመልካቾቻችን፣ የአርብ ምሽት መስተናዷችን እዚህ ላይ ተጠናቀቀ። ሳስተናግዳችሁ የምሽት ኤደን ገረመው ነበርኩ። ኤልያስ አስማረን በድምጽና በምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር አብሮኝ ነበረ። እንግዲህ የዛሬውን መስተናዷችን እዚህ ላይ ፈጽመናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቤ እያላችሁ አድርሱን። ሰኞ እንገናኝ። በነገው ምሽትም ደግሞ በመዝናኛ መርሃ ግብር እንጠብቃችኋለን። ደህና ደሩ። Can we come back?